ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እንደተለመደው የመጽሐፈ ምሳሌን ጥናታችንን ዛሬም ደግሞ እግዚአብሔር ረድቶን ይዘንላችሁ ቀርበናል። ዛሬም ደግሞ ያስተምረናል ይመራናል እግዚአብሔር ቸርነቱ ለዘላለም ነውና ዛሬ ምህረቱን ተማምነን ተደግፈን ወደ ቃሉ ማድ ቀርበናል። ለታላላቆች የሚሆን ቃል አለው፣ ለታናናሾች የሚሆን ቃል አለው። እግዚአብሔር ለዘላለም የተመሰገነ ይሁን። እስቲ እንዲህ ያለን እንጌታችን እና ሞጋክሱ
የሰው ህይወት ወከለ ተዛበት መሃ ወጥቼ ነበር
አምላካችን መዳኒታችን ጌታችን ኢየሱስ ክርስቶስ እናመሰግናለን። ምርኩዛችን ሆናል፣ መጠጊያችን ሆናል፣ ማረፊያችን ሆነናልና ክብር ተመስገን። እግዚአብሔር ሆይ ካንተ ተለይተን ወዴት እንሄዳለን? ግማሾቻችን የክርስትና ንጉዞ ጀማሪዎች፣ ገና አዳዲሶች ወይንም ደግሞ አብለን የጀመርን ልንሆን እንችላለን። ግማሾቻችን ምናልባት 10ና 12 ዓመትን ቆጥረን ሊሆን ይችላል። ምናልባትም ደግሞ ጌታዬና አምላኬ ሆይ በቤት ውስጥም ደግሞ እድሜን የቆጠርን ብዙ ዓመታትንም የፈጀን ልንሆን እንችላለን። ሁላችንንም እግዚአብሔር ሆይ እንዳመጣጣችን መቀበልን ታውቅበታል። አንተ የብዙ ጊዜ ልምድ አለህና እንዲህ ትባረካለህ። አንተ ደግሞ ገና አዲስ ነህና ከበረከቴ ቆንጥሬ እሰጣለሁ የማትል ባንተ ፊት እግዚአብሔር አምላካችን ሆይ ሁላችንም በአንድ ዓይን የምንታይ ስለሆንን እጅግ አድርገን እናመሰግናለን። ታናናሹን እንደ ታናሽነቱ፣ ታላላቆችን ደግሞ እንደ ታላቅነታቸው የምትገናኝ ልዑል እግዚአብሔር አምላካችን ቋንቋችን መሻታችን ላንተ ይገባሃልና ክብር ተመስገን። በዚህች ሰዓት ደግሞ አቤቱ አምላካችን ሆይ ወደኛና ቃልህንም አስተምረን። ጌታ ሆይ በዚህ በምንበላው ቃልህ እንዲሁም ደግሞ እግዚአብሔር አምላካችን ሆይ ጸንተን ጎልምሰን ጠንክረን ለሌሎች የምንተርፍበትን ጸጋና ሕይወትን ስጠን። ቀሪውን ጊዜያችንን ባርክልን። ይህንን ሁሉ ስለምትሰማና ስለምታደርግልን እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። የተወደዳችሁ አድማጮች፣ በመጽሐፈ ምሳሌ ውስጥ የምናገኘው ወጣት አሁን ማደጉን ለአካለ መጠንም መብቃቱን ያመኖ ግን እቤት ውስጥ ከናት ካባቱ የተማረውን መዘንጋት እንደሌለበትና ጠቢቡ የሚነግረውን እቤት ውስጥ የተማረው እጅግ ጠቃሚና ወሳኝ በመሆኑ ምንጊዜም ሊያስበውና ሊያሰላስለው እንደሚገባው ከተመለከተን በኋላ በቁጥር 23 ላይ ደግሞ ትእዛዝ መብራት ህግም ብርሃን ነውና የተክሳጽም ዘለፋ የህይወት መንገድ ነውና ብለን ከተመለከተን በኋላ ስለ ዝሙት ኃጢአት የተሰጠውን ማስጠንቀቂያ መጠቃቀሳችን የሚታወስ ነው። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን እንደተለመደው ገለጥ ገለጥ አድርጉና መጽሐፈ ምሳሌ ምዕራፍ 6 ቁጥር 24 እና 25 ን ተመልከቱ። ምሳሌ ምዕራፍ 6 ቁጥር 24 እና 25 ን አውጡ። ይህ ክፍል እንግዲህ የሚያወሳው ስለ ዝሙት ኃጢአት የተሰጠውን ማስጠንቀቂያ ነው። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ከክፉ ሴት ትጠብቅህ ዘንድ ከሌላይቱም ሴት ምላስ ጥፍጥፍነት፣ ውበቷን በልብህ አትመኘው ሽፋሽፍቷም አያጥምድ ይላል። ከዚህ ቀደም ብሎ ጠቢቡ አጥብቀ ልብህን ጠብቅ የሕይወት መውጫ ከርሱ ነውና የሚልን ነገር ጽፎለት እንደነበር ታስታውሳላችሁ። ምሳሌ ምዕራፍ 4 ቁጥር 23 ን በተማርንበት ጊዜ ይህንን ክፍል ተመልክተናል። የጋለሞታ ሴት ውበትና ቁንጅና ልብህን እንዳይገዛው ተጠንቀቅ ይላል ቃሉ። ኢየሱስስ ያስተምር አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከርሷ ጋር አመንዝሯል ብሏል። ማቴዎስ ምዕራፍ 5 ከቁጥር 7 እስከ 8 ያለውን ተመልከቱ። ኃጢአተኛ ምኞትና ዝንባሌ የሚመነጨው ከልብ ነው። አስተዋላችሁን? ኃጢአተኛ ምኞትና ዝንባሌ የሚመነጨው ከየት ነው ማለት ነው? ከልባችን ነው። የጋለሞታ ዋጋ እስከ አንዲት እንጀራ ነው። አመንዝራም ሴት የሰውን ሕይወት ታጠምዳለች። በጉያው ሰዓትን የሚታቀፍ ልብሶቹስ የማይቃጠሉ ማነው ይላል። የሚገርም ነው። ከትዳር ውጪ በሚደረግ ግንኙነት የስንቱ ቤት ፈርሶ ይሆን ወዳጆቼ? በጣም የሚገርመውና የሚያሳዝነው ነገር ደግሞ ሌሎችን መምከርና ወደ ትክክለኛ ሕይወት መምራት የነበረባቸው አገልጋዮች ራሳቸው የዚህ ችግር ተጠቂዎች መሆናቸው ነው። እስቲ ቁጥር 29 እና 31 ደግሞ እንመልከት። ወደ ሰው ሚስት የሚገባም እንዲሁ ነው፣ የሚነካትም ሁሉ ሳይነካ አይቀርም። ሌባ በተራበ ጊዜ ነፍሱን ሊያጠግብ ቢሰርቅ ሰዎች አይንቁትም ይላል። አመንዝራ ሰው ምንም የሚያቀርበው ምክንያት አይኖረውም። አንድ ሌባ ግን የሰረቀው ቸግሮት እንደሆነ ከታወቀ ሰዎች ያዝኑለታል ይራሩለታልም። እንዲህ ይላል ቁጥር 31 እና 32 ደግሞ ቢያዝም 7 ጥፍ ይከፍላል፣ በቤቱም ያለውን ሁሉ ይሰጣል። ከሴት ጋር የሚያመነዝር ግን አእምሮ የጎደለ ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል ይላል። በቅርቡ የተፈጸመ አንድ ታሪክን ልንገራችሁ። አንድ ሰው ወደ ሌላው ሰው ቤት ይሄድና ሽጉጥ ደጋግሞ በመተኮስ ይገለዋል። ውሎ አድሮ ምክንያቱ ሲጣራ ሟች የገዳይን ሚስት ሲያማግጥ እንደነበረ ይታወቃል። በዚህም ምክንያት ጠቅላላ የቤተሰቡ ሁኔታ ይመሰቃቀላል። ይህንኑ ለሕግ ቢያሳውቅም ሕጉ ሟችን ከማንኛውም በደል ነጻ ያደርገዋል። በዚህ የበሸቀው ሰው ደግሞ የግድያ ወንጀል ይፈጽማል። ከሴት ጋር የሚያመነዝር ግን አእምሮ የጎደለ ነው፣ እንዲህም የሚያደርግ ነፍሱን ያጠፋል ይላል የእግዚአብሔር ቃል። ተመልከቱ ወዳጆቼ፣ እግዚአብሔር አንድን በደል ፈጽሞ ሳይቀጣ አይቀርም ብለን ከዚህ በፊት ደጋግመን የተማርነው እውነት ነው። ቁጥር 33 ቁስልንና ውርደትን ያገኛል ስድቡም አይደመሰስም ይላል። ምን ጊዜም ቢሆን አድማጮቼ አመንዝራነት ነፍስ ላይ ጥሎት የሚያልፈው የራሱ ጠባሳ ይኖራል። ይህ እውነት መሆኑን ደጋግም ያረጋግጫለሁ። ሌሎች መጋቢዎችና አገልጋዮችም በዚህ እንደሚስማሙ አባባሌ ማለት ነው አምናለሁ። አንድ በቅርብ የማውቀው ሰው ከሌላ ሴት ጋር ዝሙት ይፈጽማል። ሆኖም ባደረገው ይጸጸትና ከሚስቱ ይቅርታ ይጠይቃል። እርሷም ይቅርታ ታደርግለታለች። ይሁን እንጂ ከዚያ በኋላ ትዳራቸው እንደ ድሮ ደስተኛ ትዳር መሆን አልቻለም። እውነቴን ነው የምላችሁ፣ አመንዝራነት እንዳዋራ ወይም ትቢያ አንድ ያራክፈን የምንገላገለው ነገር አይደለም። አመንዝራዎች ማስተዋል የጎደላቸው ሰዎች ናቸው። የገዛ ሕይወታቸውንና ቤተሰባቸውን ለችግር ያጋልጣሉ። ቁጥር 34 እና 35ን ተመልክተን ምሳሌ ምዕራፍ 6ን እናጠቃልላለን ማለት ነው። ቅናት ለሰው የቁጣ ትኩሳት ነውና በበቀልም ቀና ይራራለትምና እርሱም ምንም ካሳ አይቀበልም፣ ስጦታን ብታበዛለት አይታረቅም ይላል። ወገኖቼ አመንዝራነት የሚያስከትለው ችግር ምንኛ ከባድና ውስብስብ ነው። እግዚአብሔር አምላካችን ልጆቻችንን እኛንም የቤተ ክርስቲያኖቻችንን ሙሉ አባሎች ሁሉ ከዚህ ክፉ አደጋ ይጠብቅ። እንደሞ ምዕራፍ 7ን አብረን እንመለከታለን። ይህ ምዕራፍ ያለፈው ማለትም የምዕራፍ 6 ተከታይ ነው። ጠቅላላ ሐሳብና መልእክቱ ልቅ አይነት ግብረ ገባይ ሕይወትን የምትመራ ሴትን ይመለከታል። ተመልከቱ መጽሐፈ ምሳሌ ምዕራፍ 7 ልቅ አይነት ግብረ ገባይ ሕይወትን የምትመራ ሴትን ይመለከታል። እስቲ ከቁጥር 1 እስከ 5 ያለውን ላንብብላችሁ። ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ትእዛዜን ጠብቅ በሕይወትም ትኖራለህ፣ ሕጌንም እንደ ዓይንህ ብሌን ጠብቅ። በጣቶች ሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከጋለሞታ ሴት ትጠብቅህ ዘንድ ቃሏን ካለዘበች ከሌላይቱ ሴት ይላል። የተናገረውን በተግባራዊ ምሳሌ ለማስረገጥ በማለትም የሚከተለውን እንዲህ ሲል ይገልጻል። ከቁጥር 6 እስከ 9 ያለውን ደግሞ ቀጥሉና ተመልከቱ። በቤቴ መስኮቶኜ ወደ አደባባይ ተመለከትኩ፣ ካላዋቂዎች መካከል አስተዋልኩ፣ ከጎበዛዝት መካከል ብላቴናውን አይምሮ ጎድሎ ታየው። በአደባባይ ሲሄድ በቤቷም አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቅትም ሲሆን በሌሊትም ጽኑ ጨለማ አይላል። ወጣቱ ሰው በሞት ጎዳና እየተጓዘ ነው። ስለ ሁኔታው ጠቢቡ ሲናገር እንዲህ ይላል፣ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች፣ ነፍሳትን ለማጥመድ የተዘጋጀች፣ ውከተኛና አባያ ናት። እግሮቿን በቤታ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ መሥዋዕትንና የደህንነትን ቁርባን ማቅረብ ነበረብኝ፣ ዛሬ ስዕለቴን ፈጸምኩ ትላለች። ይህች አመንዝራ ሴት ሃይማኖተኛም ናት። እግዚአብሔር የሚወደውን ነገር እንዳደረገችም ልታሳምነው ሞክራለች። የደህንነት ቁርባንን ማቅረብ ነበረብኝ፣ ዛሬ ስዕለቴን ፈጸምኩ ትለዋለች። ስለዚህ እንድገናኝ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቻለሁም ትለዋለች። ቁጥር 15ን ተመልከቱ። በሌላ አነጋገር ስፈልግህ ነበር፣ አሁን ግን ስላገኘው ደስ ብሎኛል ማለቷ ነው። እስቲ አሁን ደግሞ አለፍ ብለን ከቁጥር 16 እስከ ያለውን እንመልከት። ይህንን ክፍል ከአዲሱ የመጽሐፍ ቅዱስ ትርጉም አነብላችኋለሁ። አልጋዬን ከግብጽ በመጣ ጌጠኛ በፍታ አልብሼዋለሁ። አልጋዬን የከርቤ የአልሙንና የቀረፋ ሽቱ አርከፍክፌበታለሁ። ና እስኪ ነጋ በጥልቅ ፍቅር እንርካ፣ በፍቅር ራሳችንን እናስደስት። ባሌ ቤት የለም፣ ሩቅ አገር ሄዷል፣ በገንዘብ የተሞላ ቦርሳ ወስዷል፣ ጨረቃዋ ሙሉ እስክትሆን አይመለስም ይላል። ይህች ሴት ባሏ ከቤት ርቆ ስለሄደ እንደ ልቧ ለመቅበጥ ሁኔታዋ መቺ እንደሆነ በመንገር ወጣቱን አታለለችው። በብዙ ጨዋታ እንዲህ ስታደርጋለች፣ በከንፈሯ ልዝብነት ትጎትተዋለች፣ እርሱ እንዲህ ስቶ ይከተላታል። በሬ ለመታረድ እንዲነዳ፣ ውሻም ወደ ስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል፣ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ ይላል። ይህን ከተናገረ በኋላ ጥበበኛው እንዲህ በማለት ይመክራል። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናው አትሳት። ወቅታ የጣለቻቸው ብዙ ናቸውና፣ እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው ይላል። ከቁጥር 24 እስከ 27 ያለውን ልብ ይሏል። ምንም እንኳ ወገኖቼ ይህ ምክር ቃል በቃል የሚወሰድ ቢሆንም እኔና እናንተንም የሚመለከት መንፈሳዊ እንድምታ ይኖረዋል። ቅዱሳት መጻሕፍት ስለ መንፈሳዊ ዘማዊነት ወይም አመንዝራነት ብዙ የሚሉት ነገር አላቸው። ሕዝቡ እግዚአብሔርን ትተው አማልክትን ሲከተሉና ሲያመልኩ መንፈሳዊ አመንዝራነት ይባላል። በተለያየ ወቅት ሕዝቡ እውነተኛውን አምላክ ትተው ጣዖታትን እንዳመለኩ ደግመን ደጋግመን ያየነውና የምናየው ጉዳይ ነው። ልክ እንዳመንዝራው ሰው ታማኝነታቸውን አጥተዋል፣ እምነት አግዷይ ሆነዋል። በዚህ ዘመን ከምንጊዜውም ይልቅ የሐሰት ሃይማኖት ተበራክቷል። አንዳንዶቹም እንደ ቀድሞ ኢየሱስ ክርስቶስን መከተል የለባቸውም፣ እርሱ ማንንም ማዳን አይችልም፣ ሰው መዳን የሚችለው የእኛ ድርጅት አባል ሲሆንና አንዳንድ ነገሮችን ሲፈጽም ብቻ ነው በማለት በድፍረት የሚያስተምሩ ናቸው። በየጊዜው ስለሚደርሱኝ አንዳንድ ደብዳቤዎች ብነግራችሁ ብዙዎቻችሁን እንደሚያሳዝናችሁ አውቃለሁ። በአንድ ወቅት የገላትያን መልእክት በአንድ ስፍራ ሆኜ ሳስተምር ሰው የሚድነው በእምነት ብቻ ነው፣ የእኛ መልካም ሥራ ወይም የቤተ ክርስቲያን አባል መሆን በፍጹም ሊያድነን አይችልም በማለት አጠንክሬ እናገር ነበር። ይህን ትምህርቴን የሚቃወሙ ሰዎች በዚያ ስፍራ ነበሩና ሌላ ጊዜ በጣም አጸያፊ ደብዳቤዎችን ጽፈው ላኩልኝ። አንዳንዶቹም የሙሴ ሕግ አይረባም፣ ለምንም አይጠቅምም ብላል በማለት ያላልኩትን እንዳልኩ አድርገው ከሰውኛል። በመሠረቱ የሙሴ ሕግ ማንንም ማዳን አይችልም። ሕጉ የተሰጠው ሰዎችን ለማዳን አልነበረም አልኩ እንጂ የሙሴ ሕግ አይረባም፣ ለምንም አይጠቅምም የሚል ቃል አልወጣኝም ነበር። አንዳንዶች ደብዳቤ ይጽፉና ስለ ጥምቀት ወይም ስለ አጠማመቅ ሥርዓት ባለማስተማር ተሳስተሃል ይሉኛል። ሌሎች ደግሞ ሰዎች አስሩ ትእዛዛትን በተለይም ሰንበትን እንዲያከብሩ ስለማታስተምር የሐሰት አስተማሪ ነህ ይሉኛል። የሚገርም ነው። ለዚህ የምሰጠው መልስ ወገኖቼ፣ አማኙ ከክርስቶስ ጋር ኅብረት አለው። ከዚህ ኅብረት የተነሳ ክርስቶስን ይወዳል። ክርስቶስን ከወደደ ደግሞ ያለምንም ማመንታት ትእዛዙን ይፈጽማል የሚል ነው። ይህም ብቻ ሳይሆን እርስ በርሳችን መዋደድ አለብን፣ በመንፈስ ቅዱስ መሞላትም አለብን፣ ለምንኖርበት ዓለም መመስከር አለብን፣ የመንፈስ ቅዱስ ፍሬዎችም በሕይወታችን መታየት ይኖርባቸዋል። ዛሬ ወዳጆቼ የሐሰት ትምህርቶች ልክ እንደ አንድ አመንዝራ ሴት ሰዎችን ወደ ተለያየ አቅጣጫ እየመሩ ነው። ዋናው ዓላማቸው ሰዎች ዐይናቸውን ከክርስቶስ እንዲያነሱና ራሳቸውን በራሳቸው ማዳን እንደሚችሉ እንዲያስቡ ማድረግ ነው። በየቦታው በየአገሩ ሌላው ቀርቶ በየአብያተ ክርስቲያናቱ እንኳ መንፈሳዊ አመንዝራነት ተበራክቷል። ስለሆነም ጥንቃቄ ማድረግ ይኖርብናል። ጌታ የተወደዳችሁ አድማጮች፣ የምዕራፍ 7ን እዚህ ላይ አጠናቀን አሁን ደግሞ የምዕራፍ 8ን ትምህርት ከፊሉን አብረን እንመለከታለን። የምዕራፍ 8 አብይ ርዕሱ ጥበብ ስትጣራ የሚል ነው። ቶሎ ጻፍ ጻፍ አድርጉ። በምዕራፍ 8 ውስጥ ጥበብ ስትጣራ በሚል ርዕስ ላይ ተመርኩዘን አንዳንድ ነጥቦችን አብረን እንመለከታለን። እስቲ ቀደም ብለን ቁጥር 1 እናንብበው። በእውኑ ጥበባት ጮህምን ማስተዋልስ ድምጿን አትሰጥምን ይላል። ቀደም ብለን ወጣቱ ከጥበብ ጎዳና መውጣቱንና በተለያዩ አላስፈላጊ ነገሮች መጠመዱን ተመልክተን ነበር። በአሁኑ ጊዜ ወጣቶችን የሚያባብሉና የሚያሳስቱ ነገሮች ሞልተዋል። በአንጻሩ ደግሞ በወጣቶች መካከል ስለሚያገለግሉ የተለያዩ ክርስቲያናዊ ድርጅቶች እግዚአብሔርን ማመስገን እንዳለብን አምናለሁ። ወጣቶች ስለ እምነታቸው ሲመሰክሩ መስማት ከምንም ነገር ይልቅ ያስደስተኛል። እውቀትና ጥበብ አብሯቸው ቢመሰክሩ ኖሮ ደግሞ በበለጠ ሁኔታ ደስ ይለኝ ነበር። በኮረብታ ላይ በመንገድ አጠገብ በጎዳና መካከል ትቆማለች። ከቁጥር 2 እስከ 4 ያለውን ተመልከቱ። በበሯ አጠገብ በከተማይቱ መግቢያ በደጁ መግቢያ ትጮሃለች። እናንተ ሰዎች እናንተን እጠራለሁ ድምጼም ወደ ሰው ልጆች ነው ይላል። ብዙዎች ለምን ወደ ክርስቶስ እንደማይመጡ ሲጠየቁ የተለያየ ምክንያት ያቀርባሉ። እንደውነቱ ከሆነ ግን ወደ ክርስቶስ የማይመጡት በሌላ ምክንያት ሳይሆን በኃጢአት ምክንያት ነው ብዙዎቹ። አዎ ኃጢአትን መተው ባለመፈለጋቸው ነው። አንድ ሰው ከተለያዩ ደካማ ጎኖቹ ጋር ወደ ክርስቶስ ሲመጣ ለችግሮቹ መፍትሄ ያገኛል። በሬዲዮ አገልግሎታችን የምናደርገውም ይህንን ነው። ሰዎች ወደ ጥበብ መተው ከርሷ እንዲማሩ ጥሪ እናስተላልፋለን። በክርስቶስ አማካይነት ወደ ተገለጠው ጥበብ እንዲመጡም እናስተምራለን። እስቲ ቀጥል አድርገን ደግሞ ከቁጥር 5 እስከ 8 ያለውን እንመልከት። እናንተ አላዋቂዎች ብላትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉ። የአፌ ቃላት ሁሉ ጽድቅ ናቸው፣ ጠማማ ዘወርዋራም አይደሉም ይላል። ብዙ ሰዎች ከመጽሐፍ ቅዱስ ስህተቶችንና አንዳንድ አስቸጋሪ ጥቅሶችን ይለቅማሉ። ማንኛውም ቅንና እውነትን የሚናገር ሰው መጽሐፍ ቅዱስን ሲያነብ አንዳንድ አስቸጋሪ ክፍሎች ሊገጥሙት ይችላሉ። መጀመሪያ መጽሐፍ ቅዱስን ማጥናት በጀመርኩበት ጊዜ መረዳት የሚከብዱኝን ብዙ ጥቅሶች ወይም ክፍሎች እንደነበሩ ልነግራችሁ ፈልጋለሁ። ዛሬም ቢሆን ሁሉን አውቃለሁ የምል ሰው አይደለሁም። ይሁን እንጂ ችግሩ ያለው መጽሐፍ ቅዱስ ውስጥ ሳይሆን ችግሩ ያለው ሰው ልብና አእምሮ ውስጥ መሆኑን በእርግጠኝነት እናገራለሁ። መጽሐፍ ቅዱስ እንደሚነግረን ጥበብ ጠማማ አይደለችም፣ መንገዷም ዘወርዋራ አይደለም። የዛሬውን የመጨረሻ ክፍላችንን ቁጥር 9ን ተመልክተን ጥናታችንን እናበቃለን። እነርሱ በሚያስተውሉ ዘንድ የቀኑ ናቸው፣ ዕውቀትንም ካገኙት ሰዎች ጋር የተስማሙ ናቸው ይላል። አስተውላችኋልን ወገኖች? ይህን ክፍል ጥበብ ቀለል ባለና ማንም ሰው ሊረዳው በሚችለው ቋንቋ ነው የምትናገረው። ወንጌልን ሰምቶ መረዳት የሚችሉት ታላላቅ ምሁራንና የተለየ የመረዳት ችሎታ ያላቸው ሰዎች ብቻ ባለመሆናቸው እግዚአብሔርን አመሰግናለሁ። እንደዚያ ቢሆን ኖሮ ብዙዎች መዳን የሚገኝበትን መንገድ መረዳት ይከብዳቸው ነበር። ብዙ ጊዜ ጥልቅ ወይም ምጡቅ የምንላቸው አስተሳሰቦች መስሎ የሚታዩትን ያህል አይደሉም። ኮሌጅ ተማሪ በነበርኩበት ጊዜ አንድ አስተማሪ ከሌላ ቦታ እየመጣ ያስተምረን ነበር። ይህ ሰው ከፍተኛ ሊቅ እንደሆነ ብዙ ይወራለታል። እኔ ግን የሚናገረውን ሁሉ መረዳት ይከብደኝ ነበር። አያችሁ፣ የአስተማሪ ክፍል ገብቶ ሲያስተምር ፈጽሞ እሱ የሚለው አይገባኝም ነበር። ታዲያ አንድ ቀን በጣም ወደማከብሮ ሌላ አስተማሪ ሄድኩና ጋሽ ያልኩት፣ ይህን ያክል ማስተዋል የጎደለኝ ወይም የአእምሮ ዘገምተኛ አይደለሁም። እዚህ ትምህርት ቤት ወይም ኮሌጅ ያስመዘገብኩት ውጤትም ይህን ያክል የሚያስወቅሰኝ አይደለም። ይህ አዲሱ አስተማሪያችን የሚያስተምረውን ትምህርት ግን በፍጹም እኔ መረዳት አልሆነልኝም፣ ምክንያቱ ምን ይሆን በማለት ሄጄ አዋየሁት ወይም ደግሞ ጠየቅሁት። አያችሁ፣ ይህ አስተማሪ እየሰጠኝ መልስ ዕድሜ ልኬን አይረሳኝም። አስተማሪም ፊቱን ፈገግ እያደረገና ጥርሶቹን እያሳየኝ፣ አየህ አበበ፣ አየህ የኩሬ ውሃ ጥርት ያለ እስከሆነ ድረስ ውስጡን ሁሉ ማየት ይቻላል። ውሃው ዝቃጭ የበዛበት ከሆነ ግን ውስጡ ምንም ማየት አይቻልም። ያንዳንድ ሰዎች ትምህርትም የሚመስለውን ያክል ጥልቅ ሳይሆን ጭቃማ ነው ነበር ያለኝ። እኔም ሳቃልኩና አስተማሪን አመስግኘው ተመለስኩኝ። ወገኖቼ መጽሐፍ ቅዱስን የመረዳት ችግር ካለባችሁ ችግሩ ያለው እናንተ ዘንድ እንጂ መጽሐፍ ቅዱስ ውስጥ አለመሆኑን እንድትረዱ ፈልጋለሁ። እስቲ በጣም ጥልቅ ሆኖም ማንም ሊረዳው የሚችለውን አንድ የአዲስ ኪዳን ጥቅስ እንመልከት። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና አይላል። ይህንን ክፍል የወሰድኩት ከሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 14 ካለው ክፍል ነው። ምናልባትም አንዳንዶቻችን ይህን ክፍል መረዳት ያቃታቸው ሐሳባቸው ስለ ደነዘዘ ከሆነ ታዲያ እንዴት በኃላፊነት ይጠየቃሉ ትሉኝ ይሆናል። አዎ ብዙ ሰዎች አይምሯቸው ወይም ሐሳባቸው ስለ ደነዘዘ መጽሐፍ ቅዱስን መረዳት እንደ ተሳናቸው ይናገራሉ። ቃሉ ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል፣ ወደ ጌታ ግን ዞር ባሉ ጊዜ ሁሉ መጋረጃው ይወሰዳል ማለቱን ልብ አድርጉ። ልባችን ወደ ጌታ ዞር ሲል መጋረጃው እንደሚወሰድ ይህ ክፍል በደንብ አብራርቶ ይናገራል። ስለሆነም ወገኖቼ ችግሩ ከልባችን ነው ማለት ነው። ወደ ጌታ ለመምጣት አንዳንድ መሰናክል የሆኑብኝ አእምሮአዊ ጥያቄዎች አሉኝ በማለት ሰበብ ማቅረብ አንችልም። ችግሩ የገዛ ኃጢአታችን ነው። መንገዳችንን መለወጥና ማስተካከል አለመፈለጋችን ነው። ደግሞም በኢየሱስ ክርስቶስ ፊት ራሳችንና ልባችንን ፈቃደኛ አድርገን አለማቅረባችን ነው። ወደ ጌታ ዞር ስንል ልብ በሉ፣ ወደ ጌታ ኢየሱስ ክርስቶስ ዞር ስንል ግን አንድ አስደናቂ ነገር ይደረጋል። እውነትን እንዳናይና እንዳናስተውል የጋረደው መጋረጃ ይወገዳል። በመካከለኛው ክፍለ ዘመን የነበረ አንድ ታላቅ ሰው ወደ ክርስቶስ እስከመጣሁበት ጊዜ ድረስ ትልቅ ችግር ነበረብኝ ማለቱ ይጠቀሳል። ይህን ችግር የተለያየ ስያሜ ልንሰጠው እንችላለን። እንደ እውነቱ ከሆነ ችግሩ የልብ ማለትም የኃጢአት ችግር ነው። የእግዚአብሔር ቃል ግልጽ ነው። በተሳሳተ መንገድ እንዳንረዳውም የወንጌል መልእክት ጥርት ያለ ነው። ያም ሆኖ ግን አንዳንድ አጓጉል ምክንያቶችን በመደርደር ወንጌልን እንቃወማለን። አንዳንድ ወገኖች ወንጌልን ከሚቃወሙ ሰዎች ጋር ፊት ለፊት ተገናኝቼ እንድከራከር ይነግሩኛል። የኔ ሥራ ግን ወገኖቼ የእግዚአብሔርን ቃል ማስተማር እንጂ ከተቃዋሚዎች ጋር እንካሰላንቲያ መቅጠም አይደለም። እነዚህን ሰዎች ጌታ ራሱ በራሱ መንገድ ይገናኛቸዋል። ጌታ በቤተሰብ ውስጥ ተንቀሳቅሶ የቤተሰብ ሕይወትን ሲለውጥ ተመልክቻለሁ። በጋጥ ወጥነቱና በልቅነቱ የታወቀ አንድ ጎረምሳ አውቃለሁ። ይህ ሰው የእግዚአብሔርን ቃል በጣም ይቃወም ነበር። በኋላም ሚስቱን ትቶ ከሌላ ሴት ጋር ኮበለለ። በኋላ ግን ሲቃወመው በነበረው የእግዚአብሔር ቃል ተረድቶ እጁን ለጌታ ሰጥቷል። የዚህ ሰው ችግር ኃጢአት ነበር። ይህን አጠንክሬ የምናገረው ወገኖቼ ሆነ ብዬ ነው። ምክንያቱም በዚህ ጉዳይ ላይ የእግዚአብሔር ቃል ግልጽ ነው። ጠማማ ወይም ዘወርዋራ አይደለም። ቻችን እስካሁን ስታዳምጡ በነበረው የመጽሐፍ ቅዱስ ትምህርታችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ቢኖራችሁ ለመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትልኩልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። በእኛ በኩል ደህና ደሩ በማለት የምንሰናበታችሁ በቴክኒኩ በኩል አለማየሁ ዳዊት፣ ትምርቱን ይዤላችሁ የቀረብኩት ደግሞ እኔ አበበ ከበደ ወርቄ ነኝ። በሰላም ሁኑ።